አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል አራትን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል አራት ምዕራፍ 7 ጭስ የሌለው እሳት። ጠለሎ ከባህር ወለል 1800 ሜትር በላይ ይገኛል። ከዋልድባ ትይዩ በተከዜ ረባዳ ቦታ የመጨረሻው ድንበር ላይ ነው። የተለያዩ የመሬት ገጽታዎቹ አጠር ካሉ ጫካዎችና ሰፋፊ ሜዳዎች ጋር ያማረና ለካምፓችንም የሚስማማ ስፍራ አድርጎታል። ከላይ ከተራራው ተነስቶ የሚወርድ ትንሽ ወራጅ ንጹህና በቂ የመጠጥ ውሃ እንደ ልብ እንድናገኝ አድርጎናል። እይታው አስደናቂ ነው። የተከዜን ሸለቆም ማየት እችላለሁ። ሸለቆው በደቡብ ምስራቅ በኩል ከሰሜን ተራሮች ጀርባ ተነስቶ እንደ ትልቅ ገደል እየተጠማዘዘ ወደፊት በመሄድ ፀሐይ በለበለበውና ሰው በማይኖርበት ረባዳ መሬት አድርጎ በሰሜን በኩል ባምባ ብርኩታ ጀርባ ይሰወራል። ካለንበት በቀጥታ በምስራቅ በኩል ማዶ የትግራይ መሬት ነው። በጥራ ቀን በተለይ ከሰዓት በኋላ የአድዋ ተራሮችን መለየት ይቻላል። እነሱም በልጅነት ዘመኔ የድሮ ጓደኞቼ ሶሎዳ፣ ሰማይታና አባ ገሪማ ናቸው። የዚህ ስትራቴጂያዊ አቀማመጥ ጠለሎን ልዩ ያደርገዋል። ወንዙ ጎሎ ስለነበር አቋርጦ መሄድ ይቻላል። አስፈላጊውን ጥንቃቄ ላደረገ ሰውም ከአውሮፕላን ጥቃት መደበቅ የሚቻልባቸው ጥሩ ጥሩ ቦታዎች አሉ። ሜዳዎችም ቢሆን የሚታጨድ የሚበቃ ሳር ስላላቸው እንስሶችን ለግጦሽ መልቀቅ አያስፈልግም። ሌላው የጠለሎ ራቅ ብሎ መገኘት ጥቅም ደግሞ የጣሊያን አውሮፕላኖች በየቦታው ቢበሩም ያተኮሩት ካርታ ላይ በሰፈሩት መንገዶች ላይ ነው። እንደ ቦታው ርቀት ደግሞ ጉዳቱ የመንገዱ መጥፎ መሆን ነው። እንደዚህ አይነት መጥፎ መንገድ አይቼም አላውቅ። ከፍየል መሄጃ መስመር የከፋ ነው። በመንገድ ምክንያት ብዙ ስሶች ነው ያለቁብን። ጥቂቶች በገደሉ ተንከባለሉ፣ ሌሎች ደግሞ የከፋ ቁስል ወጣባቸውና በዚህ ምክንያት ደካማና አገልግሎት የማይሰጡ ስለሆኑ መወገድ ነበረባቸው። ቀደም ብሎ እንደተጠቀሰው ከሰዓት በኋላ ጠለሎ ደረሰ። ማምሻው ድረስ መድኃኒት ያለበት ጓዝ ስላልደረሰ መጨነቅ ጀመርኩ። ወይ ጠፍቷል ወይ ደግሞ በገደል ተንከባሉ ወድቋል ብዬ ማታውኑ ለደጃዝማች ተናገርኩ። ወዲያው ሁለት ሰዎች በጠዋት ተነስተው እንዲሄዱና ሁኔታውን እንዲያጣሩ ደጃዝማች ትዕዛዝ ሰጡ። የሚቀጥለው ቀን ማምሻ ድረስ ምንም የተሰማ ወሬ የለም። ከደጃዝማች ጋር ቁጭ ብዬ እያለሁ ፈጠነ መጥቶ ጓዙ እንደደረሰና ተራግፎ ከኔ ድንኳን አጠገብ እንደተቀመጠ ነገረኝ። አነጋገሩ ግን ያልሆነ ነገር እንዳለ እንድጠራጠር አደረገኝና ለማጣራት ወጥቼ ሄድኩ። እንደፈራሁት ሆነ። በድንጋጤ ፈዘዝኩ። ሳጥኖቹ ተሰባብረው መሬት ላይ ተበትነዋል። አንዳንዶቹም የተሰባበረውን አንድ ላይ ለመያዝ በገመድ ታስረዋል። የተቀዳደዱ ከረጢቶች በየቀዳዳው፣ ከዚህ በፊት ንጹህ የነበሩ የጥጥ ጥቅሎች ብቅ ብቅ ብለው ይታዩበታል። የአስራ ፋርማሲ የሰራቸው ጥሩ የቁስል ማሸጊያዎች ተቀዳደው በየቦታው ወድቀዋል። ትልቅ ዚንክ ሳልቮ የሚባል መድኃኒት በውስጡ የነበረበት የቆርቆሮ መያዣ ተሰብሮ ክዳን አልባ ሆኖ ይታያል። የቆርቆሮ ሳጥኖች ተቀደው ውስጣቸው የነበሩ የቆርቆሮ ሳጥኖች ተከፋፍተዋል። ትንንሽ ሳጥኖች ተሰባብረዋል። የሕክምና መሳሪያዎችና መድኃኒቶች እንደ ኪኒን፣ አስፒሪን ኪኒኖች፣ በመቶ የሚቆጠሩ በመርፌ የሚሰጡ መድኃኒቶች ጨምሮ በየቦታው ተበትነዋል። የቁስል መጠቅለያ ማሸጊያዎች ተከምረዋል። አየሩ ባዮዲን ሽታ ታውዷል። በውስጣቸው አልኮል፣ ካስተር ኦይል እና ሌሎችን ፈሳሾች የነበሩባቸው ብዙ የመድኃኒት ጠርሙሶች ባዷቸውን በሳጥን ውስጥ ተደርድረዋል። ቁጭ ብዬ አነባው። በመድኃኒትና የሕክምና መሳሪያ ባለማግኘት ምክንያት ሌሎችን ሰዎች መርዳት ካልቻልኩ ራሴን ለአደጋና ለጦርነት ሽብር የማጋልጠው ለምንድን ነው? የቀይ መስቀል አምቡላንስ አባል አይደለሁም። ብሆን ኖሮ በጠፋው መድኃኒትና መሳሪያ ምትክ መጠየቅ እችል ነበር። እነዚህ መድኃኒቶች ለኔ በጣም ትልቅ ነበሩ። ምክንያቱም እነዚህን መጠነኛ መድኃኒቶችና የቁስል መጠቅለያዎች ለማግኘት እንኳ መታገልና መለመን ነበረብኝ። ኪታታስ እንዴት ሊፈጠር ቻለ? መስፍንቶ በተባለ ቦታ መድኃኒቱን የተጫኑ አህዮች ልቆ ነው ተመልሰው ወደ አዴት እየተፈጠጠው ተመልሰዋል። ሰዎች እየሮጡ ተከተሏቸው። ከደረሱባቸው በኋላ ማታውኑ እዛው ማደር ነበረባቸው። በመሳፍንት ጉጉት ያደረባቸው ልጆች ወደ ታረደበት ካምፕ ቦታ ሲመጡ ወድቀው የቀሩ ሳጥኖችን ያገኛሉ። ልጆችም የማይረባ ነገር ቢሆን ነው የተጣለው በማለት የሳጥኖቹን ቁልፎች በድንጋይ ይሰብራሉ። የእነዚህ ሳጥኖች መገኘት ዝና እንደ ነፋስ በየመንደሩ ወዲያው ይደርሳል። አባትና እናት ቤተዘመድ እየሮጡ ቦታው ይደርሳሉ። በዚህ ራቅ ባለ ቦታ የቆርቆሮ ሳጥኖች፣ የቆርቆሮ ጣሳዎች፣ ጠርሙሶች፣ ቢላዎችና መቀሶች የሚፈለጉ ነገሮች ናቸው። ጥጡን እንኳ ሳይቀር ሴቶቹ ለፈትል ጥሩ ሆኖ አገኙት። ጓዙን ሲያጅቡ የነበሩ ሰዎች ወደ ቦታው ሲመለሱ የሆነውን ነገር ሲያዩ ለራሳቸው ቢፈሩ እንግዳ አልነበረም። ከረጅም ውይይት በኋላ ሁሉንም ነገር እዛው ትተው ወደ ቤታቸው ለመሸሽ ወሰኑ። ለዚያን ቀን ማታ ግን በቦታው ሲያድሩ ከደጃዝማች አያሌው የተላኩት ሁለት ወታደሮች ከንጋቱ ላይ ከተፍ ይሉባቸዋል። ወታደሮችም በየቤቱ እየተዘዋወሩ ማግኘት የቻሉትን የተዘረፈ ዕቃ ሰበሰቡ። ሶስት ሽማግሌ ገበሬዎች፣ ሁለት ሴቶችና አራት ልጆችን ድንገት ደጃዝማች መቅጣት ከፈለጉ በማለት ይዘዋቸው መጡ። ቅጣትም አልተሰጠም። እንደነዚህ ያሉ የማያውቁ ሰዎችን ምን ማድረግ ይቻላል? መተካት የማይቻሉ መድኃኒቶችን ግን አበላሹ። እስረኞቹም በነፃ ሊለቀቁ ነበር። ዘመዶቻቸው ግን የተያዙትን ሰዎች እንዲለቀቁ እኔ ደጃዝማችን ካላማለድኩ በሕይወቴ ላይ አደጋ እንደሚያደርሱ ዛቱ። ለዚህ ድፍረታቸው ሲባል ከእኛ ጋር ወደ ቆላው የአንድ ቀን የእግር መንገድ እንዲሄዱ ተደረገ። በእኔ በኩል የተበተነውን ጓዝ አንድ መልክ ለማስያዝ ሶስት ቀን ፈጀብኝ። ያሳዘነኝ ነገር ግን ከነበረኝ መድኃኒትና ቁሳቁስ ግማሹ ነው የቀረኝ። ጠዋትና ማታ እየተመላለሱ የሚጎበኙን የጣሊያን አውሮፕላኖች በየቀኑ ማየት እየተለመደ መጥቷል። ብዙ ጊዜ የሚታዩት ከአምባ ብርኩታ ወደ ሰሜን ወይም ከዚያ ሲመለሱ ነው። አንዳንድ ጊዜ እኛ ላይ ዝቅ ብለው ይበራሉ። ደሱ የሚያደርጉበት ጊዜ ቁጭ እንላለን። አይተውን ይሆን? ያለንበትንስ ቦታ ወሬ አግኝተው ይሆን ብለን እናስባለን። ያም ቢሆን አይገርመንም። ካምፓችን ውስጥ ብዙ ሰላዮች ነበሩ። በየቀኑ አንድ ወይም ሁለት ሰላዮች ይያዛሉ። ብዙ ጊዜ ነፃ የተለቀቁ አገልጋዮች ወይም የገበሬ ልጆች ናቸው። ብዙም ጊዜ ያልበሰሉ ሰዎች ስለሆኑ ብዙም ትኩረት አንሰጣቸውም። በቀላል መንገድ የሚያውቁትን እንዲናገሩ ማድረግና በዛኛው ወገን የሚሆነውን ማወቅ ይቻላል። አንዱ ግን ከሌሎቹ በለጥ ያለ ነበር። ወደ ካምፑ ሲመጣ መነኩሴ መስሎ መጣ። የቆዳ ቆብ ጭኖ ትልቅ የብረት መስቀል በእጁ ይዞ መጽሐፍ በቆርቆሮ ሳጥን አድርጎ ከጎኑ አንጠልጥሏል። ነገር ግን ሳያስበው በአንድ በጠረጠረ ወታደር የያዘውን መጽሐፍ እንዲያነብ ሲጠየቅ ዕጣ ፈንታውን አገኘ። መጽሐፉን ማንበብ አልቻለም። ወታደሩም ከደጃዝማች አያሌው የመቶ ብር ሽልማት ተቀበለ፣ የሚገባውም ነበር። እነዚህ ሁሉ ሰላዮች መገደል ወይም መሰቀል ነበረባቸው። ደጃች አያሌው ግን ሁሉንም ወደ ዳባት እየላኩ በእስር ቤት እንዲማቅቁ አደረጓቸው። ለእነዚህ አህዮች ገመድም ሆነ ጥይት አላባክንም፣ ከዚህ ለተሻለ ነገር እጠቀምበታለሁ ይሉ ነበር ደጃዝማች። እያንዳንዱ ሰው የካምፑን ቦታ ላለማጋለጥ ከፍተኛ ጥንቃቄ ማድረግ አለበት። በራሳችን ሰላዮች እንደተረዳ ነው ጣሊያኖቹ ያለንበትን ቦታ እስካሁን አላወቁም። ግን ወደፊት የሚሆነው አይታወቅም። 50 ጠባቂዎች በካምፕ ውስጥ በየቦታው ተመድበው ከብቶች እንዳይለቀቁና በቀን እሳት እንዳይነድ ይቆጣጠራሉ። በአንድ አጋጣሚ አንደኛው ጠባቂ አንድ የወታደር መኮንን ይዞ በኩለ ቀን ወደ ደጃች አያሌው መጣ። ትንሽ የጭስ መጠን በመኮንኑ ድንኳን ታይቷል። መኮንኑ ሲጠየቅ ደግሞ እውነት ነው፣ አገልጋዩዋን ቡና እንድታፈራ ትዕዛዝ ሰጠቻለሁ ብሎ አብራራ። ነገር ግን ጭስ እንዳይኖርም ትዕዛዝ መስጠቱን ተናገረ። ታዲያ አገልጋዩዋ እሳት አላነድም ብትል ምን ታደርግ ነበር? እገር ፋድ ነበር እሳት ያለ ጭስ አይተታውቃለ የለም አይቻላውቅም ታዲያ እንዴት ያን አይነት ነገር እንድታደርግ አገልጋይ ተጠይቃለ አዘዣታለሁ የታዘዘችውን መፈጸም ነው ስራዋ ይች ደደብ አህያ አህያ ከሆነችማ ሊገባ ስለማይችል ኃላፊነቱን አንተው ራስህ መውሰድ አለብህ በግዴለሽነትህ የመላው ካምፑን ህግ ተላልፈሃል ስለዚህ ለዳኝነት ወደ ሰራዊቱ ፍርድ ቤት አሳልፌ ሰጥቻለሁ የትቻስ ማች ውሳኔ ነበር ማንሻውኑ ሜዳ ላይ ሰዎች ዙሪያውን ተሰበሰቡ ደጃች አያሌው በግራና በቀኝ ጎናቸው ሌሎች ሽማግሌዎችን በማስቀመጥ መሃል ላይ ቁጭ አሉ አጥቢው ተጠራና ሁሉም እንዲሰማ ያጠፋው ጥፋት ጮክ ተብሎ ተነበበ ደጃዝማች አያሌው ምልክት ሲሰጡ ከሁሉም በእድሜ የገፉት የ81 ዓመት እድሜ ያላቸው ፍታውራዊ አውሉላ ከመቀመጫቸው ተነስተው የሚከተለውን መግቢያ ንግግር አደረጉ ሌሎች ላይ ዳኝነት የሚሰጥ ሰው ራሱ ይዳኝ አጥፊው በሰይፍ ይቀጣ የንጉሥ ጠላት ካለና ከቀረበ ለፍርድ ቀርቦ በሰይፍ በሞት ይቀጣ ከሌለ ደግሞ በጸሎት ይሆን ዛሬ ትክክለኛውን ፍርድ እንድሰጥ ይርዳኝ ከዚያም ራሳቸው በገባቸው መንገድ አጥፊው ያደረሰውን በደል ከዘረዘሩ በኋላ ወደ ተቀመጡት ዞር ብለው በድሏልና ይቀጣ አሉ 50 የተለያዩ ሰዎች እየተነሱ ተመሳሳይ ሐሳብ ሰጡ እኔም ብሆን ሐሳብ እንድሰጥ ተጠየቅኩ እኔ ግን ጉንፋን ይዞኛልና ድምፄም ሸክሯል ብዬ ሐሳብ እንደማልሰጥ አሳወቅኩ ይህ ጉንፋን ሲይዘኝ በመላው ጦርነት ጊዜ የመጀመሪያ ነበር ሁሉም ሰው አስተያየቱን ከጨረሰ በኋላ ቅጣቱ ምን እንደሚሆን ውይይት ተጀመረ በመጨረሻም አጥፊው 40 ጅራፍ እንዲገረፍ ተፈረደበት በእንደዚህ አይነቱ ፍርድ ቦታ ሁልጊዜ ጠንካራ አገልጋይ ከቆዳ የተሰራ ጅራፍ ይዞ ይቆማል 3 ገመድ የያዙ ረዳቶችም አብረውት ይገኛሉ ፍርዱ እንደተወሰነ ወዲያውኑ 3ቱ ረዳቶች ወደ ተፈረደበት ሄደው የለበሰውን ልብስ ከሱሪው በስተቀር አስወለቁት ከዚያም መሬት ላይ በሆዱ አጋድመው እጆቹን ለየብቻ እግሮቹን አንድ ላይ አስረው በየቦታቸው ፈንጠር ብለው እያንዳንዳቸው አንዳንድ ገመድ ወጥረው ያዙ ይህ ሁሉ በጥቂት ሰከንዶች ውስጥ ነው የተደረገው አጥፊውም መሬት ላይ በሆዱ ተኝቷል እንዳይንቀሳቀስ በመስቀል ቅርጽ በገመድ ተወጥሯል ግራፊው ጅራፉን እያወዛወዘ መጣ ከታሰሩት እግሮች በኩል 1 ሜትር ራቅ ብሎ ቆመ የያዘው ጅራፍ ከበሬ ቆዳ የተሰራ ጉንጉን የ2 ሜትር ርዝመት አለው ወፈር ብሎ ይጀምርና ወደ ጫፉ እየቀጠነ ይሄዳል 15 ሴንቲሜትር ርዝመት ያለው የእንጨት እጀታ ላይ ጥብቅ ብሎ ታስሯል ጠሽ የሚል ጅራፉ አየር ላይ ሲወነጨፍ በሚያሰማው ድምፅ ተከትሎ ያለ ምህረት የሰውየው ጀርባ ላይ ከትከሻው እስከ መቀመጫው ባለው ስፍራ ላይ ያርፋል ወዲያውኑ ጅራፉ ያረፈበት መስመር ማበጥ ይጀምርና ሰንበር መታየት ይጀምራል ቆዳው መከፈት ሲጀምር ደም መታየት ይጀምራል ጅራፉ ሲያርፍ ማየትና መስማት አሰቃቂ ነው አንዳችም ድምፅ ከሰውየው አልተሰማም በጣም ኩሩ ስለነበር ድምፅ ማሰማት አልፈለገም ሌላ ጊዜ ግን ጅራፍ ባረፈበት ቁጥር የሚጮህና ምህረት የሚለምን ሰው ማየት የተለመደ ነገር ነው። 39 ጊዜ ከተገረፈ በኋላ 40ኛው መሬት ላይ እንዲያርፍ ይደረጋል። ይህም ክፉ መንፈሶች ወይም መናፍስትን ለማስፈራራት ነው። የታሰረበት ገመድ ተፈታና የተገረፈው ሰውዬ ተነስቶ ደጃዝማችን እጅ ነሳ። በጓደኞቹ ተደግፎም ወደ ቦታው ሄደ። ጥፋቱን ተናዞ በጦር ሜዳ ጓደኞቹ የተሰጠውን ፍርድ ምንም ሳያቅማማ ተቀብሏል። ቅጣቱን እንደ ወንድ ነው የተቀበለው። ይህ ሰው ባላምባራስ ተሰማ ይባላል። በኋላ እንዳወቅነው ከሆነ እውነተኛ ጀግና ሰው ነበር። ህዳር 3 ቀን ከራስምሩ የተላከ ደብዳቤ ደረሰን። ደብዳቤው ራስምሩ ዳባት መድረሳቸውን ይገልጻል። ፊታውራሪ መርሶ በአባታቸው ስም ላበረከቱት 150 በሬዎች ደጃች አያሌውን እንደሚያመሰግኑ ጠቅሶ ራስምሩ በተሰጣቸው ትዕዛዝ መሰረት ወደ ምስራቅ በኩል በሰሜን ተራሮች አድርገው ወደ ተምቤን በመሄድ የራስ ካሳን ጦር እንደሚቀላቀሉ ነው። ይህ ደግሞ ፈጽሞ ያልተጠበቀ ነገር ነበር። እኛም ወደ የትኛው አቅጣጫ እንደምንሄድ ማሰብ ጀመርን። ወደ ሰቲት እንድንሄድ ትዕዛዝ ከተሰጠን ወደ ሽሬ ግንባር ማለት ነው። ያ ደግሞ ለጣሊያኖች የሚመች ቀዳዳ ይከፍታል። በሰንዳዮቻችን መረጃ መሰረት ጠላት በተከዜ ሸለቆ ዳርዳር 4 የተለያዩ ቦታዎች ላይ መሽጎ ተቀምጧል። በተጨማሪም ወደ አክሱም በሚወስደው መንገድ 3 ምሽጎች አዘጋጅቷል። ታዲያ የሽሬ ግንባር የኛ ድርሻ ይሆን? እንደዛ ከሆነ ደግሞ ጠቅላላውን የድንበር መሬት ሰቲትን ማን ሊጠብቅ ነው? ራስ ካሳ ከ90,000 ወታደሮቻቸው ጋር የራስ ምሩን እርዳታ ማግኘት የሚያስፈልጋቸው አይመስልም። በዚህ ምክንያት ይህ አሰላለፍ ግራ የሚያጋባና እንግዳ ነገር ነው ብለን ነው ያሰብነው። ማድረግ የምንችለው ነገር ቢኖር አዲስ አበባ ያሉ አዛዦች የሚያደርጉትን የሚያውቁ የጅብ ስራ የማይሰሩ ይሆናሉ ብለን ተስፋ ማድረግ ብቻ ነው። ደጃዝማች አያሌው መልእክተኛውን ራስ ምሩ ብዙ ሰው አላቸው ብለው ጠየቁ። ቁጥር ስፍር የሌለው እንዳንበጣ ጥበቃን በሚመለከት እኛ የምናደርገውን ታደርጋላችሁ? የለም፣ ሜዳ ላይ ነው ካምፕ የምናደርገው። የምንጓዘውም በቀን ነው። እንዴ ጣሊያኖች ቢያዋችሁና ቦምብ መጣል ቢጀምሩባችሁ? እግዚአብሔር ያውቃል። በሚቀጥለው ቀን በጠዋቱ ደመቅ ያለ የአውሮፕላን ድምፅ ሰማን። ወደ ዳባት አቅጣጫ ነበር የሚሄዱት። ቀጥሎም የፍንዳታ ድምፅ መስማት ጀመር። ሩቅም ቢሆን እስከ እኩለ ቀን ድረስ ድምፁ ይሰማ ነበር። ማምሻውን ቀረብ ካለው ወደ ምዕራብ 20 ለቅ ማምሻውኑ ቀረብ ካለው ወደ ምዕራብ 20 ኪሎ ሜትር ርቀት ከሚገኝ ስልክ ቤት በመጣው መልእክት የራስ እምሩ ጦር ዳባት አውሮፕላን ማረፊያ አጠገብ በ12 የጣሊያን አውሮፕላኖች በቦምብ መደብደቡን ሰማን። ከ150 በላይ የሚሆኑ ቦምቦች ተጥለዋል። ከሚታወቀው 18 ሰዎችና ብዙ እንስሳት ተገለዋል። የጉዳቱ መጠን ግን ገና አይታወቅም። በጦሩ ላይ ያደረሰው የአእምሮ ሽብር ከፍተኛ ነበር። ሰዎችም ለእነዚህ የሰማይ ላይ ጭራቆች በቂ መከላከያ የለንም ብለው ማማረር ጀመሩ። ከደጃዝማች አያሌው ጦር ጋር በመሆኔ እግዚአብሔርን አመሰገንኩ። ኢትዮጵያውያን ዘማቾች አይተው የማያውቁትን የአውሮፕላን ድብደባ በሚከተለው መንገድ ነበር የገለጹት። በትግራይ ቢመጣ መች ገባ ነበር? በጎንደር ቢመጣ መች ገባ ነበር? በሸዋ ቢመጣ መች ገባ ነበር? በጎጃም ቢመጣ መች ገባ ነበር? በሰማይ ላይ መጣ በማናቀው አገር። ያን ቀን ማምሻውን ከዳባት የተላከ የንጉሱ ደብዳቤ ደረሰ። አንድ ቀን ቀደም ብሎ በአውሮፕላን ነበር ወደ ዳባት የተላከው። ደብዳቤው የንጉሠ ነገሥቱ ማህተም አለበት። ደጃች አያሌው በአስቸኳይ ወደ ሽሬ ግንባር እንዲንቀሳቀሱ ትእዛዝ ተጽፎበታል። ራስ እምሩ ደግሞ እንደ ጦር አዛዥ ከ5000 ሰው ጋር ወደ ደጃዝማች መስፍን በመላክ የሴቲትን ድንበር እንዲጠብቅ እንዲያደርጉ ታዘዋል። እዚያ በኩል ጣሊያኖች የማጥቃት ምልክት አላሳዩም። በቦታው ወታደሮች አላሰባሰቡም። ስለዚህ ከላይ የተጠቀሱት ሰዎች አስተላለፍ ለጊዜው በቂ ነው ተብሎ ተገምቷል። ደጃዝማች ወዲያውኑ በመላው ካምፕ ለሚቀጥለው ቀን ዝግጅት እንደሚደረግና ጠመንጃና ጥይት እንደሚታደል እንዲታወቅ አስደረጉ። ከ5000 ወታደሮች ጋር በወልቃይት ተራሮች ለተቀመጡትና የሰሜኑን ደንበር ለሚጠብቁት ለደጃዝማች አያሌው ታላቅ ልጅ ለፊታውራሪ ዘውዱና ለፊታውራሪ ሙላው ደብዳቤ ተላከ። በደብዳቤውም ወዲያውኑ ወደ ምስራቅ ተጉዘው የተከዜ ገባር ወንዝ ከሆነው ዛሬማ ወርደው እንዲጠብቁን ነው። የደጃዝማች አያሌው ተወካይ ፊታውራሪ ተሻገር ከ2500 ወታደሮች ጋር በመሆን ቀዳሚ ወይም የግንባሩን ጦር እንዲመሩ ታዘዙ። በሌሊት ከካምፕ ተነስተው ከዋናው ጦር የአንድ ቀን የእግር መንገድ ርቀት ቀድመው እንዲሄዱ ሆነ። ሙሉ ጨረቃም ስለነበር ቁልቁል ገደሉን ወርዶ ለመሄድ ቀላል ሆነ። በችኮላ የክዊኒን መድኃኒትና የመጀመሪያውን የመድኃኒትና እርዳታ መስጫ ሻንጣ ለሁለት የጦር ክፍሎች እንደሚሆን አድርጌ አዘጋጀው። ያን ቀን ማታ ብዙ እንቅስቃሴ በካምፕ ውስጥ ነበር። ጫጫታና ሳቅ በየቦታው ይሰማ ነበር። 2000 የሚሆኑ ወታደሮች፣ በዛው ልክ የሚሆኑ ሴቶች ልጆችና አገልጋዮች ከዘመዶቻቸውና ጓደኞቻቸው ጋር ሲሰነባበቱ የተፈጠረ ነው። በሺህ የሚቆጠር እሳት በየቦታው እየነደደ ለካምፑ ተጨማሪ ብርሃን ሰጥቶታል። የመጨረሻው ስንብት እንዳለቀ የቀሩት ወደየቦታቸው ሲሄዱ እሳቱም ተራ በተራ እንዲጠፋ ተደረገ። በመጨረሻም ቀዝቃዛዋ ጨረቃ ብቻ ለካምፑ ብርሃን ሆነች። ምዕራፍ 8 የሰራዊቱ ግምገማ። የሰሜን ቆዳ ስፋት ወደ 35000 ካሬ ኪሎ ሜትር ነው ተብሎ የሚገመተው። የህዝብ ቆጠራ ተደርጎ ስለማይታወቅ የነዋሪውን ቁጥር ማወቅ አስቸጋሪ ነበር። በደጃዝማች እገዛ በኔ ስሌት ቁጥሩን ከ300000 እስከ 400000 አድርጌዋለሁ። የሰሜን ግዛት በስድስት ክፍሎች ይከፈላል። በሰላም ጊዜ እነዚህን ክፍሎች የሚያስተዳድሩ ገዢዎች፣ በጦርነት ጊዜ ደግሞ የጦር አዛዦች ይሆናሉ። የሁሉም ማዕረጋቸው ፊታውራሪ ነው። ፊታውራሪ ከኮሎኔል ጋር የሚስተካከል ማዕረግ ነው። ከፍ ያለው ማዕረግ ደጃዝማችነት ነው። ግን አያሌው ራሳቸው ደጃዝማች ስለሆኑ ለሌሎች መስጠት የሚችሉት ፊታውራሪነቱን ነው። የስድስት ክፍሎች ጠቅላላ ሰራዊት ብዛት 13500 ሰዎችን ያጠቃልላል። በዚህ ቁጥር ላይ 1500 የሚሆኑ የተበቃ ወይም የቀኝ ዘቦችና 1000 የሚሆኑ በፊታራሪ መርሶ የሚታዘዙ የዳባስ ከተማን ፍራትና ደም የሚያስጠብቁ ይጨመርበታል። የቀኝ ዘቦች በቆዩና በሰለጠኑ ታማኝ በሆኑ በሰላም ጊዜ ቋሚ ጦር ሆነው የሚያገለግሉ ወታደሮች የተመሰረተ ነው። ይህ ጦር ለደጃች አያሌው ጥበቃና ህይወት ኃላፊነት አለበት። ትጥቅን በሚመለከት ዘመናዊ መሳሪያም እንደ መውዜር፣ ሊመትፎርድና ማሊንቸር፣ 4 ከባድ አውቶማቲክ መሳሪያዎች፣ 10 ቀለል ያሉ አውቶማቲክ መሳሪያዎች ከበቂ ጥይት ጋር የታጠቁ ነበሩ። የሚከበሩ ጠባቂዎች ናቸው። ከሌሎች ወታደሮች የሚለዩት እነዚህ ዘቦች ተብለው ስለሚጠሩና ከመላው ጦር የወታደር ዩኒፎርም የሚለብሱ እነሱ ብቻ ስለሆኑ ነው። የእዝ ሰንሰለቱ የተወሳሰበ ነው። ምክንያቱም በአብዛኛው የሚከተለው ህግ ወይም ደንብ ስላልነበረው ነው። ለምሳሌ እንደ ኮሎኔል የሚቆጠረው ፊታውራሪ 100 ሰዎች ብቻ ሊያዝ ይችላል። ይህ ደግሞ ከንጉሱ ጋር እንዳለው ቅርበት ወይም ሽረት ሊሆን ይችላል። ወይም የትንሽ ከተማ ገዢ ይሆንና በቂ የሰው ቁጥር ላያሰልፍ ይችላል። በአጠቃላይ የማዕረግና የሚያዛቸው ሰዎች ቁጥር እንደሚከተለው ነው። 10 አለቃ የ25 ሰው አዛዥ፣ 50 አለቃ የ50 ሰው አዛዥ፣ 100 አለቃ የ100 ሰው አዛዥ፣ ሻምበል የካምፓኒ አለቃ 250 ሰው አዛዥ፣ ሻለቃ የ1000 ሰው አዛዥ። ፊታውራሪ ደግሞ በስሩ የ3 ሻለቃ ጦር ይኖረዋል። የማዕረግ እርከኑ ደግሞ ከታች ወደ ላይ ከባሻ፣ ባላምባራስ፣ ግራዝማች፣ ቀኛዝማች፣ ፊታውራሪ፣ ደጃዝማችና ራስ ነው። ማዕረጉ በትክክል የሚያዙትን ሰው ቁጥር ላይገልጽ ይችላል። ምናልባትም ቀደም ሲል የተወሰነ ደንብ ሊኖረው ይችላል፣ አሁን ግን የለውም። ታህሳስ 5 ቀን በጠዋቱ ደጃዝማች የሰራዊቱ ቁጥር እንዲታወቅ ትዕዛዝ አስተላለፉ። ምልክት በሚሰጥበት ጊዜ ብረት ወይም መሳሪያ መያዝ የሚችል ወንድ ወደ ክፍት ሜዳው ወጥቶ መሰለፍ አለበት። ሁሉም ሰው ድምፁን አጥፍቶ እንዲንቀሳቀስ ታዟል። ምክንያቱም ድንገት አውሮፕላን ቢመጣ ከፍታ ቦታ ላይ ሆነው የሚጠብቁ ሰዎች የሚተኩሱትን የማስጠንቀቂያ ተኩስ መስማት እንዲቻልና ሁሉም ወደ መጠለያ ወይም ጫካ መግባት መደበቅ እንዲችል ነው። አጋጣሚ ሆኖ ያን ቀን ምንም አውሮፕላን አልመጣም። ከጧቱ 3 ሰዓት ሲሆን ሰው እንዲሰበሰብ ጥሩምባ ተነፋና ከአንድ ሰዓት በኋላ ቆጠራው ተጀመረ። 6000 ሰዎች ብቻ በሶስት ረድፍ ተሰልፈው ከሜዳው በአንድ በኩል ቆመዋል። ከዚህ ውጭ በሌላ ቦታ 4 ፊታውራሪዎች ከጦራቸው ጋር እንዳሉ ታወቀ። መጀመሪያ የቀኝ ዘቦች በየካምፓኒያቸው በመሆን በሁለት ረድፍ ተሰልፈው በደጃዝማች ፊት አለፉ። ተጨማዱ የተሰፋው ዩኒፎርማቸው አላሳመራቸውም፣ የሰልፍ መስመራቸውንም አልጠበቁም። ነገር ግን ጠንካራ ይመስላሉ። መሳሪያዎቻቸው ደግሞ በደንብ የተያዙ ሲሆን 2 ጥምጥም ዝናር ሙሉ ጥይት በትከሻቸው ላይ አድርገዋል። 4 ከባድ አውቶማቲክ መሳሪያዎችም በደንብ ተይዘዋል። ካርታና የጥይት ሳጥኖች ሳይቀር በደንብ ተይዘዋል። የጋማ ከብቶቹ፣ ፈረሶችና አህዮቹም ሳይቀር ያረፉና የወፈሩ ናቸው። ለሶስት ቀን ስንቅ የሚይዙበት ከረጢት በስተቀር ወታደሮቹ ሌላ ጓዝ አልያዙም። ደጃች አያሌው በእነዚህ ወታደሮች እንደሚኮሩ ግልጽ ነበር። አልፎ አልፎ እኔን ሰረቅ እያደረጉ በማየት ወታደሮቹ ያሳደሩብኝን ስሜት ለማየት ሲሞክሩ አስተውያለሁ። ከዘቦቹ በኋላ ሌሎች ወታደሮች በየደረጃቸው ተሰልፈው መጡ። በአንዱ መስመር 2 ሰዎች ብቻ አንድ አይነት ጠመንጃ ይዘዋል። በግምት ከየመቶ ሰው ሰባቱ ጎራዴ ብቻ ወይም በትር ያዙ ናቸው። በተለይ የማስታውሰው የ18 ዓመት ወጣት ልጅ በኩራት መንፈስ ዱላውን በቀኝ ተከሻው ላይ አርጎ ይንጎራደድ ነበር። ዱላው የእንጨት ሲሆን ቀይ ቀለም ያለው ሆኖ እላው ላይ ጌጥ ተቀርጾበታል። የዚህ ወጣት ልጅ የተለየ ኩራትና አካሄድ የሰዎችን አይን የመሳብ ችሎታ ፈጥሯል። ደጃዝማችን ማስጠሩትና እድሜ ስንት ነው? አባቴ የሚነግረኝ በንጉስ ሚካኤልና በሸዋ ገዢዎች መካከል በተደረገው የሰገሌ ጦርነት ወር ነው የተወለድኩት። መልካም፣ በዚህ የሚያምር ዱላ ምን ልታደርግበት ነው? በዚህ ዱላ ነጭ ልገልበት ነው። እንደሱ እንኳ ማድረግ አትችልም፣ በመተኩ ጠመንጃ ልስጥ። የለም፣ አመሰግናለሁ። ለአባቴ የማልኩት ቃለ መሐላ ጣሊያን ገድዬ ጠመንጃውን ወስጄ አሳያለሁ፣ አለዚያ በዚህ ጦር ሜዳ ቀራለሁ። ቀጥሎ ደግሞ ጠመንጃና ጥይት ሁሉም ተመልሶ ተሰብስቦ እንደገና በየአይነቱ ተመድቦ ለእያንዳንዱ ወታደር ስም እየተጻፈ የወሰደው ጠመንጃና የጥይት ቁጥር እንዲመዘገብ የሚል ትዕዛዝ ተላለፈ። የመቅረምረም ድምፅ ተሰማና የሚከራከሩ ድምፆች ተከተለ። ሁኔታው አደገኛ መሰለ። ነገር ግን ደጃዝማች ለዚህም ተዘጋጅተው ስለነበር ሰዎቹን ማረጋጋቱን አውቀውበታል። ወዲያውኑ ይህን ትዕዛዝ መስጠት የተገደዱት በቂ ምክንያት ስላላቸው ነው። በምትኮ ግን እያንዳንዱ ወታደር ከጠላት የወሰደውን ጠመንጃና ጥይት የራሱ ማድረግ እንዲችል ተፈቅዶለታል አሉ። የደስታ ጩኸት ከመላው ሰራዊቱ ተሰማ። ተከትሎም መዝጋቢዎቹ ከሚችሉት በላይ እስኪሆን ድረስ በፈቃደኛነት መሳሪያዎች በፍጥነት መመለስ ጀመሩ። በኢትዮጵያ ከጥንት ጀምሮ በጦርነት ምርኮ የተገኙ ዕቃዎች በሙሉ ለተዋጊ ወይም ለማራኪው ነው የሚሆኑት። ሆኖም መሳሪያና ጥይት ግን ጦርነቱ እንዳበቃ ያለምንም ሽልማት ለመንግስት መመለስ አለባቸው። የመጨረሻው ወታደር ተመዝግቦ እንደጨረሰ ጦሩ እንደገና ተጠራ። እያንዳንዱ የሻምበል ጦር አንድ አይነት ጠመንጃ ለእያንዳንዱ ሰው ከመቶ ጥይቶች ጋር እንዲሰጥ ተደረገ። ጠመንጃ ያልደረሳቸው ሰዎች ለደህንነታቸው ሲባል ጠመንጃ ከያዙት ጋር እንዲመደቡ ሆነ። ይህም ከጠላት የተማረከ ጠመንጃ እስከሚያገኙ ድረስ ወይም ጠመንጃ የያዘ ሰው ሲሞት የሟቹን ጠመንጃ እስኪወስዱ ድረስ ነው። ይህን አሰላለፍ ማየት የሚገርም ነበር። ቀኑም በፍጥነት ወደ ምሽት ተቃረበ። ልክ ከምሽቱ 12 ሰዓት ሲሆን ሁሉም ነገር ተከናወነና ወደ ካምፓችን ተመለስ። ዘግየት ብሎ ማምሻውን ለሌሎች ጦር አዛዦች በተመሳሳይ አይነት ስርዓት ጠመንጃና ጥይት እንደገና እንዲከፋፈል እንዲያደርጉ ትዕዛዝ ተላለፈ። ማታውኑ ደግሞ ወደ ራስ እምሩ የተላከው መልእክተኛ ተመልሶ መጣ። የራስ እምሩ የጎጃም ጦር ዳባትን ለቆ በሊማሊሞ በኩል አድርጎ ወደ ሽሬ እየተጓዘ መሆኑን ተናገረ። እንግዳ የሆነ ነገር። በዚህ ዜና ምክንያት ደጃዝማች ካምፑን ለመልቀቅ ወሰኑ። በሌሊት ተነስተው ከፍታው 500 ሜትር ከሚሆን ከራስ ኮረብታዎች ግርጌ ለመስፈር ነው የተወሰነው። ርቀቱ ወደ 10 ኪሎ ሜትር ይሆናል። ዝቅ ያለው ቆላማ ቦታና ወይም ደረቁ መሬት ጫካ ስላልነበረው ድንኳን እንዳይተከል ትዕዛዝ ተላለፈ። ደጃዝማችም ቢሆን ከአንድ ድንኳን በስተቀር ሌሎች ድንኳኖቻቸውን ትተው ነው የመጡት። ጦሩ ዝቅ ያሉ ቁጥቋጦዎችን ለመኝታ፣ ለመደበቂያ ወይም ለመከላከያ እንዲጠቀም ስለታዘዘ ከበድ ያለ ወይም የተንዛዛ ጓዝ እንዲቀር ተደረገ። ወደ 2000 የሚሆኑ እያንዳንዳቸው 2 ሊትር የሚሆን ውሃ መያዝ የሚችሉ ከረጢቶች ብዙ ዕቃ ላልተሸከሙ ሰዎች እንዲሰጡ ሆነ። ውሃ የትኛው ቦታ ሊኖር እንደሚችል ማንም ሰው መገመት አይችልም። ስለዚህ በተገኘው አጋጣሚ ሁሉ ከረጢቶች በውሃ መሞላት አለባቸው። እንግዲህ አንድ ነገር እንደሚሆን እያወቅ መጣን። ወታደሮች የሚይዙትን ነገር ማዘጋጀት፣ መሳሪያቸውን መወልወል፣ ኮረሬያቸውን መሳል ጀመሩ። የጦርነት ቀረርቶና ፉከራ ተጀመረ። ከዚህ በፊት ጦር ሜዳ የዋሉ ነፍሶቹ ታሪካቸውን መንገርና መፎከር ተጀመረ። ጀግናው መሳሪያውን ጨብጦ ወደፊትና ወደኋላ እየተንጎራደደ ስላደረገው ጀግንነት ፉከራ ያሰማል። በመሃል ወደፊት ይገሰግስና አዳማጩ ፊት ኮረሬውን መዞ እንዴት ጠላቱን እንደሚያጠቃ ያሳያል። ላልተዘጋጀ ሰው አደገኛ ነው። እንደዚህ አይነት ትዕይንት ብዙ የአውሮፓ ሰዎች በድንጋጤ አመድ ሲመስሉ አይቻለሁ። ነገሩ ግን ክፋት የሌለው ነገር ነው። እንዲህ አይነቱ እንቅስቃሴ በአገሬው ሰዎች በጣም ነው የሚከበረው። በጣም የጓጉት ሰዎች ከሚገባን ሰዓት ቀደም ብለው ጉዞ ጀምረዋል። ረጅም የማያቋርጥ የሰዎች መስመር ከካምፑ እየለቀቀ ሲሄድ ይታያል። ሰዎቹን ማስቆምም አልተቻለም። ከካምፑ መልቀቅ ስንጀምር ከደቡብ አቅጣጫ አንድ አውሮፕላን መጣ። በሚገርም ሁኔታ እኛን ሳያየን ወደ ሰሜን አቅጣጫ መንገዱን ቀጠለ። እየመሸ ከቀኑ 11 ሰዓት ስለነበር በዚያ ቀን የመጣ አውሮፕላን አንድ ብቻ ነበር። የቁልቁለቱ መንገድ ካሰብነው በላይ አስቸጋሪ ነበር። የከብት መተላለፊያ መንገድ ሆኖ ቁልቁል ስለት ወዳላቸው ያለት ድንጋዮች ነው የሚወስደው። በአንድ ቦታ መንገዱ የሚያዳልጥ ዳገትነት ባለው ያለት ንጣፍ ላይ ነው የሚያልፈው። ከስር የሞቱ ፈረሶችና አህዮች ይታያሉ። አለቱ ላይ ቆንጥጠው መርገጥ ስላልቻሉ ተንከባለው ወድቀዋል። እዚህ ቦታ ላይ ሁሉም የጭነት ከብቶች ጭነታቸው መውረድ ነበረበት። አልፎ አልፎ የድንጋይ ናዳዎች ከላይ ወደ ታች ይወርዳሉ። ከደጃዝማቹ ጎን ለጎን እየሄድ ግማሽ መንገድ የሚሆን እንደሄድ ድንገት ከላይ በኩል ጩኸት መሰማት ጀመረ። ለማሰብም ጊዜ አልነበረንም። የሰዎች እጆች ሁለታችንንም ጎትተው ወደ አለቱ ግድግዳ ወረወሩን። እዛው ላይ ተደግፈን ቁጭ እንዳል በላያችን ላይ እንደ ጉም ጥላ አለፈ። ድንጋይ ናዳ ከናዋራው ነበር። ከስር ናዳው መሬት ላይ ሲወርድና ሲንከባለል መስማት ይቻል ነበር። ከናዳው ጋር አብሮ የወረደው ከላይ ከከፍታው የተንከባለለ የጭነት ፈረስ ነበር። ንቁ ዘቦች ተፈናጥረው ባይወረውሩን ኖሮ እኛ ላይ አርፎ ይጨፈልቀን ነበር። ከብዙ ችግር በኋላ ከምሽቱ 3 ሰዓት ሲሆን ካምፕ የምናደርግበት ቦታ አደረስ። አዲስ ነገርም ነው የጠበቀን። ሰው ያልነካው ቦታ ነበር። ሳሩ ራሱ ከሰው ቁመት በላይ አድጓል፣ ግን እንደ ማገዶ እንጨት ድርቅ ያለ ነው። አንድ ግድልሽ የሆነ ሰው በጀመረው እሳት ሳሩ መንደድ ጀመረ። በቅጽበት ቁመት ያላቸው የእሳት ነበልባሎች በከፍተኛ ድምፅ ወደፊት እየተቀጣጠሉ ሲወረወሩ ማየት ጀመር። ራሳችን በዚህ ሳር ሜዳ መሃል ላይ ነው የነበርነው። ተመስገን ነፋስም አልነበረምና በመቶ የሚቆጠሩ ወታደሮች ተረባርበው እሳቱን ባያጠፉት ኖሮ ብዙዎቻችን በዚሁ እሳት ተቃጥለን እንሞት ነበር። ይህ ሁሉ የሆነው በጥቂት ደቂቃዎች ውስጥ ነበር። እባቦች ደግሞ ሌላ ችግር ፈጥረውብን ነበር። ያን ቀን ማታ የተገደሉትን እባቦች ቁጥር ሳይ መሬቱ በሙሉ እንዳለ በእባብ የተሞላ ነው ያስብላል። በየቦታው እባብ በዱላ ሲቀጠቀጥ፣ ከዚያ ቀጥሎ በፎይታ እንካቅመስ የታባክንስና የሚል ድምፅ እንሰማለን። ከአንዲት ሴት በስተቀር በእባብ የተነደፈ ሰው አልነበረም። እንደ እባብ ፍርሃቴ ምንም እንቅልፍ ሳይዘኝ ነው ያደርኩት። ሆኖም ሙሉ ጨረቃም ራሱም ተጨምሮ ነው። ሙሉ ጨረቃ ሲሆን መንገል ላይ ቆም እንቅልፍ ነስቶ ቅዠት የሚለቅብኝ ነገር አለ። በቀን ደግሞ በሙቀቱ ምክንያት ምንም እረፍት ማግኘት አልቻልኩም። ተምሳሳት ለጃቻ ያለው ካንድ ጣሊያኖችን ተሰደለ ከኛ ሰው አዲስ መረጃ እንደገኙ ነገሩኝ። በእንዳባጉና ሰፍሮ የነበረው በመጀር ካሬንቲ የሚመራ ጦር ከጥቂት ቀናት በኋላ ካምፑን ለቆ እንደሚሄድ ነው። ሰውየው የጣሊያኖቹ ወታደሮች ወደ ኋላ ይሽሹ ወይም ወደፊት ወደ ተከዜ ወንዝ ይንቀሳቀሱ ያወቀው ነገር የለም። ደጃዝማች ወዲያውኑ ወደ ጦር ግንባር መሄድ እንዳለብን ወሰኑ። የሶስት ቀን ስንቅ ብቻ እንዲያዝና ወታደሮች ብቻ እንዲንቀሳቀሱ የምንነሳበት ሰዓትም ከቀኑ 10 ሰዓት ላይ እንዲሆን ሆነ። ሌሎቹ ተከታዮችና ጓዝ የሚያጓጉዙት ከኛ በኋላ በጥንቃቄ ባንድ መኮንን ትዕዛዝ እንዲከተሉ ተወሰነ። ቀጥሎ የተደረገው ጉዞ ግን ከዚህ በፊት አይቼው የማላውቀው ወደፊትም የማልመኘው አይነት ነበር። ደጃዝማችም የመነሳሳት ስሜት ይታይባቸዋል። መቅሏቸውም ቢሆን የመቅመጥመጥ ሁኔታ ታሳይ ነበር። ስለዚህ እንደፈለገች እንድትጋልብ ለቀቅ አደረጓት። እኛ ሁላችን መከተል ነበረብን። አህዮችም እየጋለቡ ተከተሏት። ወታደሮቹ በሶምሶማ ወይ በሩጫ ይከተሉ ነበር። ይህ ሁሉ እንደ ቁንጥንጧ ያዛዡ በቅሎ ፍጥነት ነበር። እስከ ምሽቱ አንድ ሰዓት ጉዞ በዚህ ፍጥነት ተካሄደ። መሃል ላይ የጥቂት ደቂቃዎች እረፍት ነበር ያደረግነው። መጨለም ሲጀምር 30 ኪሎ ሜትር የሚሆን መንገድ ከኋላችን ጥለን መተናል። ጨረቃዋ ሙሉ በሙሉ እስክትወጣ መጠበቅ ነበረብን። የደረስንበት ቦታ ነፃ የወጡ የቀድሞ አገልጋዮች ሰፈር ነበር። ድንኳን ወጥረው ጠበቁን። ጠላና ቡናም ተጋበዝ። በጣም ጥሩም ነበር። እነዚህ ነፃ የወጡ አገልጋዮች በደንብ ተደራጅተው ማየት አስገራሚ ነበር። የራሳቸው አለቃ መርጠዋል። የራሳቸው ቤተ ክርስቲያንና ቄስም ነበራቸው። በአብዛኛው ወደ ደጋው እየወሰዱ በሚሸጡት በጥጥርሻ ነው የሚተዳደሩት። ቦታውም ለም ነበር። በሰው ተይዞም ስለማያውቅ የመሬት ባለቤትነት ክርክርም አልነበረም። ዋናው ጠላት ወባ ነበር። በየዓመቱ ብዙ ልጆች ይሞታሉ። እንደዛም ሆኖ ቁጥራቸው በመቶዎች የሚቆጠር ደርሷል። ከሁለት ሰዓታት እረፍት በኋላ ጉዞ እንደገና ተጀመረ። አሁን ግን ረጋ ያለ አካሄድ ነው የምንሄደው። ሰውም እንስሳውም በጉዞ ምክንያት ተወጥሮና ደክሞም ነበር። የጭነት ከብቱና አውቶማቲክ መሳሪያ የተሸከሙ ወታደሮችን ጨምሮ ከዚህ በተጨማሪ ብዙ ወታደሮች እግራቸው ውሃ መቋጠር ጀምሮ ነበር። በሾህ የተወጋውም በዚያው ልክ ነበር። መንገዱ ድንጋይ የበዛበትና ዳገት ነበር። የነበረው ብርሃን ደግሞ የጨረቃዋ ብቻ ነበር። የደከሙ ወታደሮች እንስሳቱም ጉልበታቸው እስኪመለስ ረዘም ያለ የረፍት ጊዜ መውሰድ ነበረብን። እንደዚሁ ተጉዘንም መጨረሻ ዛሬማ የሚባል ወንዝ አጠገብ ስንደርስ አቆምን። ከሌሊቱ 10 ሰዓት ነበር። የጧት ኮከቦች መውጣት ጀምረው ነበር። በአጠቃላይ ወደ 50 ኪሎ ሜትር የሚሆን ተጉዘናል። ማረፍና አቧራና ላባችንን መታጠብ ጥሩ ስሜት ነው የፈጠረልን። ከዚህ ጋር ደግሞ ቡና መጠጣት ብርታት ጨመረልን። ከዚህ በኋላ እያንዳንዱ ሰው ለመኝታ የሚሆን ቁጥቋጦ ወይም ዋሻ ፈልጎ ማረፍ ነበረበት። ፊታውራሪ ዘውዱና ፊታውራሪ ሙላው እንዲጠብቁን የተባለው ቦታ ስላልደረሱ እቅዱ ተቀየረ። የሚሆነው ባልታሰበው ብዙ ሰው ባደከመው የፍጥነት ጉዞ ምክንያት ነው። የደጃዝማቾን ትዕግስት ማጠር ስሜት ለማሟላት ካልሆነ በስተቀር መንገዱ የጠቀመው ነገር ያለ አይመስልም። የደጃዝማቾን ትዕግስት ማጠር ስሜት ለማሟላት ካልሆነ በስተቀር መንገዱ የጠቀመው ነገር ያለ አልመሰለም። ምናልባትም ይህን የጉልበት ፍተሻ እንቅስቃሴ ያደረጉበት መቂ ምክንያት ይኖራቸው ይሆናል። ማን ያውቃል? በድንገተኛ ጊዜ የጦሩን ችሎታ ለማወቅ በዚህ መንገድ ወስነውስ ከሆነ
Yeah. አንድ ገላሰ
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።